ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በቴሌስታር 15 ዲግሪ ዌስት በ12738.24 ሜጋሄርትስ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል። እነስተለኝ እንደምን አመሻችሁ አድማጮቻችን። ዛሬ እሁድ የካቲት 19 ቀን 2009 ዓመተ ምህረት ነው። ለሁለት ሰዓታት የሚቆየው መደበኛ ፕሮግራማችን የመጀመሪያው ክፍል አሁን ይጀምራል። በየሳምንቱ እሁድ የምናቀርብላችሁ በሳምንት ውስጥ የተጠናቀሩትን አበይት ዜናዎች የምንተነትንበት የፍካሬ ዜና ዝግጅታችን በቅድሚያ ይቀርባል። በማስከተል በጸገየ ወይን ደብተራው የቀረበውን ግንባርህን አሳያቸው ግጥም አሰምተን በመጨረሻም ከፍኖተ ዴሞክራሲ ዝግጅት ክፍል በቀረበ ሀተታ የመጀመሪያው ክፍል ዝግጅታችን ፍጻሜ ይሆናል። ፍካሬ ዜና በዚህ ፕሮግራም በአገራችን የተከናወኑትን ዋና ዋና ዜናዎችን እንተነትናለን እንተቻለን። በተጨማሪም የአካባቢ አገሮችን ሁኔታ እንቃኛለን።
ኢንተርናሽናል ረቡዕ የካቲት 15 ቀን ባወጣው አመታዊ ዘገባ የወያኔ አገዛዝ ተቃውሞን ማስተናገድና የተለየ ሐሳብ የሚያሰማውን ዜጋ በሽብርተኝነት የሚገጣ ያስቸኳይ ጊዜ አዋጅ በማወጅ በርካታ ጋዜጠኞችን፣ የሰብአዊ መብት ተሟጋቾችን፣ የተቃዋሚ ፓርቲ መሪዎችን እንዲሁም አገዛዙን በመቃወም የተንቀሳቀሱ ወጣቶችን በገፍ ያሰረና ያሰቃየ አስከፊ አገዛዝ መሆኑን አጋልጧል። ተቃውሞ በዘገባው የፖለቲካ መሪዎች በሚነዟቸው መርዛማ የፕሮፓጋንዳ ንግግሮች በዓለም ውስጥ ከምንጊዜውም በላይ በዜጎች መካከል ክፍፍል መከሰቱን ጠቅሶ የህዝብን ትክክለኛ የኢኮኖሚና የፖለቲካ ጥያቄ ተንተርሰው ሌሎች ዜጎችን ለማንቋሸሽ፣ ለማግለልና በፍርሃት ውስጥ እንዲኖሩ ለማድረግ ተጠቅመውበታል ብለዋል። በጦርነትና በፖለቲካ ምክንያት ህይወታቸውን ለማስተረፍ የተሰደዱ ስደተኞችንም እንደ ምክንያት አድርገው ለማቅረብ መሞከራቸውንም ገልጿል። ከፍተኛ የሰብአዊ መብት ጥሰት ከሚካሄድባቸው የዓለም አገሮች መካከል ቻይና፣ ግብጽ፣ ኢትዮጵያ፣ ህንድ፣ ኢራን፣ ታይላንድና ቱርክ ተጠቅሰዋል። በዘገባው አስከፊ ጥላቻና ክፍፍል እንዲከሰት በማድረግ በኩል የአሜሪካ፣ የአንጋሪ፣ የቱርክና የፊሊፒንስ ፕሬዝዳንቶች ሲጠቀሱ ሰብአዊ መብትን ለማስከበር የታገሉና ጀብዱ የሰሩ ተብለው ከተጠቀሱት መካከል ኢትዮጵያዊው ፈይሳል ኢሊሳ በሜዲትራኒያን ባህር የስደተኞችን ህይወት ለማትረፍ የጣሩ ጠረፍ ጠባቂዎች በሶሪያ በጦርነት ሁኔታ ውስጥም ቢሆን ህፃናትን በማዝናናትና በማጫወት ተግባር ራሱን አሳልፎ ሰጥቶ የነበረውና በአየር ጥቃት ህይወቱን ያጣው አናስ አልባሻና በሆንዱራስ የታቀደው ግድብ ነዋሪዎችን ያፈናቅላል በማለት እንዳይሰራ ትግል ሲያካሂድ የነበረውና ማንነቱ ባልታወቀ ግለሰብ የተገደለው በሬታ ካስረስ ይገኙበታል።
የአረብ ኤሚሬትስ የባህር ኃይል ጦር ሀርጌሳ ወደብ ላይ ለማስፈር ሰሜን ሶማሊያን ከሚገዛው ኃይል ጋር ያደረገችው ስምምነት ወያኔን እንዳስጨነቀው ታወቀ። በሞቃዲሾ ሶማሊያን እየገዛ ያለው ቡድን የተደረገውን ስምምነት እንደሚቃወምና ለተባበሩት መንግስታት ድርጅት ክስ እንዲያቀርብ በወያኔ በኩል ግፊት እየተደረገበት መሆኑን ለመገንዘብም ተችሏል። የአረብ አገሮች ለኢትዮጵያ አጎራባች ከሆኑት ሀገራት ጋር የሚያደርጉት የሁለትዮሽ ስምምነት ወያኔን ሁልጊዜ ያርበተበተው መሆኑን ታውቋል። የአረብ አገሮች ለኢትዮጵያ ጎራባች ከሆኑት ሀገራት ጋር የሚያደርጉት የሁለትዮሽ ስምምነት ወያኔን ሁልጊዜ ያርበተበተው መሆኑን ታውቋል። ከ20 ዓመታት በላይ ሀርጌሳን ማዕከል ያደረገ ያለው ቡድን ላለፉት 20 ዓመታት ሰሜን ሶማሊያን ከሶማሊያ ገንጥሎ ነጻ ሀገር መሆኗን ቢያውጅም ከወያኔ ከሻቢያ እንዲሁም ከአንዳንድ የአረብ ሀገራት በስተቀር እውቅና ሳያገኝ የቀጠለ መሆኑ የሚታወቅ ነው። በአሁን ወቅት ወያኔ የአረብ ኤምሬትስ ባርጌሳ ወደብ ባህር ኃይል ጦር ለማስፈር ያደረገችውን ስምምነት ለማጠናቀፍ የተለያዩ ሴራዎችን እየጎነጎነ ሲሆን ከነዚህ ውስጥ አንዱ በሞቃዲሾው ቡድን በዓለም አቀፍ መድረክ በኩል ክስ መስረት መሆኑ በስፋት እየተነገረ ነው። የሁኔታ ወያኔ ከአጣብቂኝ ውስጥ ይብስ እየከተተውና ከአረብ ሀገር ጋር ይበልጥ ሊያጋጨው እንደሚችል የፖለቲካ አዋቂዎች ያስረዳሉ።
የተባበሩት መንግስታት የርዳታ ማስተባበሪያ ቢሮ በቅርቡ ባስተራጨው ዘገባ በምስራቅ አፍሪካ ከነሐሴ ወር 2008 እስከ ታህሳስ 2009 ዓመተ ምህረት ድረስ በደረሰው ከፍተኛ የዝናብ መቀነስ ምክንያት ከ12.8 ሚሊዮን ህዝብ በላይ ከፍተኛ የምግብ እጥረት ያጋጠመው መሆኑን ገልጿል። ከነዚህ ውስጥ 5.6 ሚሊዮን ኢትዮጵያውያን ሲሆኑ በሶማሊያ 2 ሚሊዮን፣ በኬንያ 2.7 ሚሊዮን እንዲሁም በኡጋንዳ 1.6 ሚሊዮን እንደሚደርሱ ተገምቷል። ባለፉት 3 አመታት በተከታታይ የደረሰው የዝናብ መቀነስ ከ2002 እስከ 2003 ከደረሰው የባሰና በሰውና በእንስሶች ላይ ያመጣው ጉዳትም ከፍተኛ መሆኑ ታውቋል። የወንዞችና የሌሎች የመጠጥ ውሃ ክምችቶችን በመቀነስ ችግር ከመፍጠሩም በላይ በመኖና በእርሻ ምርት ላይ ከፍተኛ ጉዳት አድርሷል። በኢትዮጵያና በሶማሊያ ብቻ ከ6 ወር እስከ 5 አመት እድሜ ያላቸው 600 ሺህ ህጻናት አልሚ ምግብ የሚያስፈልጋቸው መሆኑም ተገልጿል። ኢትዮጵያ በኬንያና በሶማሊያ ከ15 ሚሊዮን ህዝብ በላይ በውሃ እጥረት እንደሚሰቃይ ዘገባው ጠቅሶ ከንጽህና ጉድለት ለሚመጡ ተላላፊ በሽታዎች የተጋለጡ መሆናቸውን ዘርዝሯል። ማክሰኞ የካቲት 14 ቀን የተባበሩት መንግስታት ድርጅት የእርዳታ ማስተባበሪያ ጽህፈት ቤት ባስተላለፈው ውሳኔ በደቡብ ምስራቅ ኢትዮጵያ ለተከሰተው ድርቅና ረሃብ 18.8 ሚሊዮን ዶላር ከተባበሩት መንግስታት ድርጅት የአስቸኳይ ጊዜ በጀት ወጪ እንዲሆን ወስኗል።
የተከሰተው ረሃብ አድማሱን እያሰፋና የከረረ በመሄድ ላይ መሆኑንና አስጨናቂነቱን እየጨመረ መሆኑ በስፋት እየተነገረ ባለበት ሁኔታ የወያኔ አገዛዝ የፖለቲካ ቁማሩን በሰፊው የተያዘው መሆኑ ታውቋል። ረሃቡ በቆላማዎቹ የሀገሪቱ አካባቢዎች በከረረ ሁኔታ እየተስፋፋ መሆኑን በዓለም አቀፍ ግብረሰናይ ድርጅቶች ውስጥ የሚሰሩ ባለሙያዎች እያስታወቁ ነው። በቁምቢ በጫን ሀክሰን በሚደጋ ቶላ በጉርሱም መዮሙለቄ በባቢሌ በዳዋ በሲረና በመዳዋላ በአራይቱ በጉጂ በጉሚ በአዲሎ በሊበን በቦረና በሙያሌ በኮንሶ በሐመር ባኮ በአፋር ከብቶች በብዛት በመኑና በውሃ እጥረት እየረገፉ መሆኑን ከተለያዩ ስፍራዎች የሚደርሱ መረጃዎች ይጠቁማሉ። ረሃቡ በአንድ በኩል ህዝቡን ቁምስቅሉን እያሳየ ባለበት በሌላ በኩል ደግሞ ወያኔ በቀሰቀሰው የእርስ በርስ ግጭቶች ሶማሌዎችና ኦሮሞዎች እየተላለቁ መሆኑ አሳሳቢ ሆኗል። መደበኛ የወታደር የደንብ ልብስ የለበሱ ሶማሌዎች በቁምቢ በጫንክሰን በባቢሌ ወዘተ አካባቢዎች ላይ የሚኖሩ የኦሮሞ ተወላጆችን እየገደሉ መሆናቸው ከረሃቡ ጋር በእንቅርት ላይ ጆሮ ደግፍ እንደሆነ ብዙዎች ያስረዳሉ።
በኢትዮጵያ የኮንስትራክሽን ስራ ያሽቆለቆለ በመሄዱ በተለያዩ መስኮች የተሰማሩ ሰራተኞችና የግንባታ መሳሪያዎችን የሚያከራዩ ባለሀብቶች ከፍተኛ ችግር ላይ መውደቃቸው ታወቀ። በርካታ ሰራተኞች ከስራ የተባረሩ ሲሆን የግንባታ ማሽኖችን የሚያከራዩ ባለሀብቶች የአገልግሎት ክፍያ በወቅቱ የማይደርሳቸው በመሆኑ አንዳንዶቹ መሳሪያቸውን በመሸጥ ወጪያቸውን ለመሸፈን ሲሞክሩ፣ ሌሎች ደግሞ ስራቸውን ለመዝጋት የተገደዱ መሆናቸው ታውቋል። በአሁኑ ወቅት ለግንባታ ስራ የሚውለው መዋለ ነዋይ 14 ከመቶ ያህል ቀንሷል።
ወያኔ በተቃዋሚዎች ላይ የአሸባሪነት ክስ መሰረተ። ወያኔ በተቃዋሚዎች ላይ ያሸባሪነት ክስ በመስረቱ የቂለቅሶ መልሶ መልሶ እንደሆነ የተወሳ መሆኑ ታወቀ። ወያኔ አሸባሪ የሚለው ተቃዋሚዎችን የሞንጃ ክስ ፋሽስቱ ደርግ ጸረ አብዮተኛ ከሚለው ክስ ጋር የሚዛመድና ተመሳሳይ እንደሆነ በርካቶች ፍርጥም ብለው ያስረዳሉ። ሽብርና አሸባሪነት ከተባለ ወያኔ ራሱ ሽብር ራሱ አሸባሪ መሆኑ የፖለቲካ አዋቂዎች አበክረው አስተያየታቸውን ይሰነዝራሉ። ወያኔ የማይፈልገውና ወያኔን የሚቃወም የሬዲዮም ሆነ ቴሌቪዥን ስርጭት ማዳመጥን በአሸባሪነት መፈረጁ በይፋ አትቷል። ወያኔ አሸባሪ ብሎ ከወነጀላቸው ድርጅት ወይም ግለሰብ ጋር የተገናኘ ሁሉም በአሸባሪነት እየተወነጀለ ነው። ዶክተር መረራ ጉዲና በውጪ ከሚገኙት የወያኔ ተቋም የቴሌቪዥን ስርጭቶች ጋር በመገናኘታቸው በአሸባሪነት መወንጀላቸው ሳይጀመር ያለቀ ደረቅ የባልተውኔት እንደሆነ የወቅቱን የሀገራችን ፖለቲካ ጠንቅቀው የሚያውቁ ወገኖች አስተያየታቸውን እየሰጡ መሆኑን ተገንዝበናል።
በአፍሪካ ቀንድ በተከሰተው እጅግ አስደንጋጭ ረሃብ ወደ ኢትዮጵያ የሚሰደዱ ስደተኞች ቁጥር ከግምት በላይ ሊሆን በሚችል ሁኔታ እንደሚጨምር ስጋት መፍጠሩ ይፋ ሆነ። ከደቡብ ሱዳን፣ ከሶማሌ እንዲሁም ረሃቡ ከከረረባቸው ኢራቅ ካሉ ሀገራት ሳይቀር ውሃና ግጦሽ ፍለጋ ወደ ኢትዮጵያ የሚሰደዱ ሰዎች ቁጥር በአስደንጋጭ ሁኔታ ሊጨምር እንደሚችል ጉዳዩን በቅርበት የሚከታተሉ ወገኖች ስጋታቸውን እየገለጹ ነው። የሁኔታ በመጠቀም የወያኔ ቡድን እንደለመደው በስደት ስም ገንዘብ ለመሰብሰብ እየቋመጠ መሆኑ እንደማያጠራጥር ብዙዎች አስተያየታቸውን ይሰነዝራሉ።
በሱዳን ካርቱም በቅርቡ የመታወቂያ ዋጋ $46 ወደ $308 በማሻቀቡ እንዲቀንስ ጥያቄ በማቅረብ በወያኔ ኤምባሲ ፊት ለፊት ሰላማዊ ሰልፍ ካደረጉት መካከል 500 የሚሆኑት የታሰሩ መሆናቸውን የሱዳን የዜና ምንጮች ገልጸዋል። ፍርድ ቤት ከቀረቡት መካከል 65 ኢትዮጵያውያን እያንዳንዳቸው በ40 ጅራፍና $771 መቀጫ እንዲከፍሉ ወይም በሁለት ወራት እስራት እንዲቀጡ ተወስኗል። የመታወቂያ ዋጋ እንዲቀንስ ጥያቄ በማቅረባቸውና ሰላማዊ ሰልፍ በማድረጋቸው ብቻ በጅራፍ እንዲቀጡ መወሰን ኢሰብአዊና ኋላ ቀርነት ነው የሚሉ ወገኖች ውሳኔው ተግባራዊ እንዳይሆን ኢትዮጵያውያን በእያሉበት ከፍተኛ ተቃውሞ ማሰማት አለባቸው ይላሉ።
ያኔ የወጣቶችን የሥራ አጥነት ችግር ለመፍታት ባሪው እንዳልሆነ ተነገረ። ወያኔ በየጊዜው ቁጥሩ ያበጠ በመሄድ ላይ ያለውን የወጣቶች የሥራ አጥነት ችግር ለመፍታት ባሪው እንዳልሆነ ተጋለጠ። በአሁን ሰዓት በ30 ሚሊዮን የሚቆጠሩ ወጣትና አምራች ዜጎች በሥራ አጥነት እየተሰቃዩ ባለበት ወያኔ 10 ቢሊዮን ብር በአነስተኛ በዕደ ጥበብ ሥራ ላይ እንዲሰማሩ ለማድረግ መመደቡን እየለፈፈ ቢሆንም የወያኔ ባሪ የሚያውቁ ሁሉ ቀልባቸውን ሊቸሩት አለመቻላቸው ታውቋል። ይህ የወያኔ ልፈፋ ባለፈው አመት መጨረሻና በዚህ አመት መጀመሪያ ላይ ተከስቶ ከነበረው ህዝባዊ አመጽ ለማፈን በሚል የተነደፈ መሰሪ ሴራ መሆኑ ሊታወቅ እንደሚገባው ብዙዎች ያስረዳሉ።
የወያኔ ቡድን ባለስልጣኖች ለተለያዩ የልማት ግንባታ በኮንትራክት ከሚሰጧቸው የተለያዩ የውጭ ኩባንያዎች ጋር የጥቅም ክፍፍል ያላቸው መሆኑ በተደጋጋሚ የተገለጸ ሲሆን የሚዘረፈው የመንግስት ገንዘብ መጠን ምን ያህል ግዙፍ መሆኑን ተጋልጠው እጅ ከፍንጅ ከተያዙ ኩባንያዎች ሁኔታ መረዳት ይቻላል ተብሏል። ትድሃር ኮንስትራክሽን የሚባለው ኩባንያ ለአዲስ አበባ የመንገዶች ባለስልጣን መክፈል የነበረበትን 137 ሚሊዮን ብር ሳይመልስ መቅረቱ በሂሳብ አጣሪዎች ተጋልጧል። ኩባንያው በመንግስት ክፍያ የተደረገባቸውን መኪናዎችና ሌሎች ለመንገድ ሥራ የሚያገለግሉ ተሽከርካሪዎችን ዘርፎ የተሰወረ ሲሆን ለመንግስት ገቢ መሆን የሚገባውን ክፍያ ያላጠናቀቀ መሆኑ ተገልጿል።
የወያኔ አገዛዝ ከአመት በላይ ለተካሄደው ህዝባዊ እንቅስቃሴ ምክንያቱ ወጣቶች ሥራ ፈት በመሆናቸው ነው በሚል የሥራ ዕድል የሚከፍት በጀት ተመድቧል በማለት ዲስኩርስ ያሰማ የቆየ መሆኑ የሚታወቅ ሲሆን ሰሞኑን አንዳንድ ባለስልጣኖች በጀቱን ለመመደብ ችግር ያለ መሆኑን ገለጹ። አንዳንድ የዜና ምንጮች ይፋ ባደረጉት መረጃ መሰረት በአገሪቱ ውስጥ በተለይ የወጣቱ ስራ አጥነት ከፍተኛ ደረጃ የደረሰ መሆኑና ትኩረት ሊሰጠው የሚገባ መሆኑ አከራካሪ ባይሆንም ለበርካታ ወራት የተካሄደው ህዝባዊ አመጽ ያነገበው ጥያቄ የመብት፣ የሰላምና የስርዓት ለውጥ እንጂ የስራ አጥነት እንዳልነበረ ዘግቧል። የፖለቲካ ታዛቢዎች የህዝቡ ጥያቄ መልስ ሊያገኝ የሚችለው መሰረታዊ የመብትና የፖለቲካ ጥያቄ ሲመለስ በመሆኑ የተግባራዊ እስካልሆነ ድረስ ችግሩ እንደሚቀጥል አስረግጠው ይናገራሉ።
ለረጅም አመታት የመራብ አገሮች ሲለግሱት የነበረውን እርዳታና ትብብር የአሜሪካው የትራምፕ አስተዳደር እንዲቀጥል ዮያኔ አገዛዝ እየተማጸነ መሆኑን ከተለያዩ ምንጮች ከተገኙ መረጃዎች መረዳት ለማወቅ ተችሏል። የትራምፕ አስተዳደር ፖሊሲ ምን ሊሆን እንደሚችል ባልታወቀበት ሁኔታ ዮያኔ አገዛዝ በተለያየ መንገድ ልመናውን ያጠናከረ መሆኑን የተለያዩ ምንጮች ሲገልጹ ረቡ የካቲት 15 ቀን ዮያኔ አገዛዝ ጠቅላይ ሚኒስትር ተብየው ከአሜሪካ ተወካዮች ጋር ባደረገው ውይይት በተለይ በንግድና በኢንዱስትሪ ዙሪያ ትብብሩ እንዲቀጥል ጠይቋል። ባለፉት አመታት ዮያኔ አገዛዝ ባሽከርነት ለሚያበረክተው የተለያዩ አገልግሎቶች የምዕራብ አገሮች በአመት በአማካይ 3.5 ቢሊዮን ዶላር በርዳታ መልክ ሲሰጡት የቆዩ ሲሆን ከዚህም ውስጥ ላቅ ያለ ድርሻ የነበረው የአሜሪካ መንግስት መሆኑ ይታወቃል። ከርዳታው በተጨማሪም የአፍሪካ ሀገሮች ቃዎቻቸውን ወደ አሜሪካ ካለቀረጥ እንዲያስገቡ በሚፈቅደውና በእንግሊዘኛ አጎዋ በሚል ምህጻረ ቃል በሚጠራው ፖሊሲ ዮያኔ አገዛዝ ተጠቃሚ ነበር። አሜሪካ ትቅደም የሚለው የትራምፕ ፖሊሲ በርዳታ አሰጣጡም ላይ ሆነ ቃዎችን ከቀረጥ ነጻ ወደ አገሩ ማስገባት ላይ የሚወስደው ፖሊሲ አስተማማኝ ባለመሆኑ ዮያኔ አገዛዝ ስጋት ላይ የጣለ መሆኑ ታውቋል።
የወያኔ አገዛዝ በትግራይ ክልል ስም በወልቃይት ያስገነባው ያቀደውና በቸኮላይ መሰረት ድንጋይ የጣለለት የኢንዱስትሪ ፓርክ በአካባቢው ህዝብ እየተገፋ የሚገኘውን የወልቃይት የማንነት ጥያቄ ለማኮላሸትና ለማቀዝቀዝ የተደረገ ሴራ ነው ተብሏል። በ2.5 ቢሊዮን ብር ወጪ በወልቃይት እንዲገነባ የተደረገው ሁኔታው ተጠንቶ ሳይሆን የአካባቢውን የማንነት ጥያቄ ለማድበስበስና ለማቸልቸል እንደሆነ ታውቋል። ባለፈው ሳምንት መጨረሻ የወያኔ አገዛዝን የጦርነት ፖሊሲ በመቃወም እንቅስቃሴ አድርጋቸዋል የተባሉ ብዛት ያላቸው ወታደሮች በሸዋሮቢት መታሰራቸውን የዜና ምንጮች ገልጸዋል። ወታደሮቹ ከተለያዩ አካባቢዎች የተያዙ መሆናቸውንና አማርኛና ኦሮምኛ ተናጋሪዎች መሆናቸው የተረጋገጠ ሲሆን ከመካከላቸው ቀደም ብሎ ተይዘው በተለያዩ እስር ቤቶች ስየል የተፈጸመባቸው የሚገኙበት መሆኑም ታውቋል።
የደቡብ ሱዳን ፕሬዝዳንት አዲስ አበባ ውስጥ በመገኘት ከወያኔ አገዛዝ ባለስልጣኖች ጋር በተለያዩ ጉዳዮች ላይ ተወያይተው የተፈራረሙ መሆኑ ተገልጿል። ሁለቱ ወገኖች ከተፈራረሙባቸው ጉዳዮች መካከል በወሰን አካባቢ ስለሚገኘው የጸጥታ ሁኔታና አንዱ አገር የሌላውን ተቃዋሚ እንዳስተናግድ የሚከለክል ስምምነቶች እንደሆኑ ተነግሯል። ባለፈው አመት የወያኔ ጠቅላይ ሚኒስትር ተብየው ወደ ጁባ ተጉዞ ተመሳሳይ ውይይትና ስምምነት አድርጎ መመለሱ የሚታወቅ ሲሆን ብዙም ሳይቆይ ግብጽና ሱዳን በወታደራዊ ኃይል ለመተባበር ተስማምተዋል የሚለውና ደቡብ ሱዳን የወያኔ ተቃዋሚዎችን መርዳት ጀምሯል የሚለው ዜና በአንዳንድ ወገኖች ሲሰራጭ መቆየቱ ይታወቃል። የአሁኑ ስምምነት ለፕሮፓጋንዳ ፍጆታ እንጂ ተግባራዊ ሊሆን አይችልም የሚሉ በርካቶች ናቸው።
በዚህ ባሳለፍነው ሳምንት ወያኔ ከደቡብ ሱዳን ጋር ያደረጋቸው ስምምነቶች አንድምታቸው የወያኔ መርበትበትን እንደሚያሳይ እየተነገረ ይገኛል። ከዚህ ቀደም ወያኔ ያማጺው የሪክ ማቻር ደጋፊና ረዳት መሆኑ የሚታወስ ሲሆን በአንድ ወቅትም የወያኔ አጋፈስ የሆነው ጠቅላይ ሚኒስትር የደቡብ ሱዳኑን ፕሬዝዳንት ደደብ ብሎ መሳደቡ አይዘነጋም። በቅርቡ ግብጽ ከደቡብ ሱዳን ጋር የሁለትዮሽ ወታደራዊ ስምምነት ማድረጓ ወያኔን እንቅልፍ መንሳቱ የሚታወቅ ነው። በዚህ ሳቢያ ወያኔ በዚህ ባሳለፍነው ሳምንት ከደቡብ ሱዳን ጋር አዲስ የሚመስል የመለማመጥ ድርድር ማድረጉ ይፋ ሆኗል። በንግድ በኩል ወያኔ ከደቡብ ሱዳን ነዳጅ ለመግዛት መስማማቱ ሲታወቅ ነዳጁንም ለማጓጓዝ የመንገድ ግንባታ በጋራ ለማድረግ በድርድሩ ላይ መወሳቱ ታውቋል። ከሁሉም በላይ ደቡብ ሱዳን የወያኔ ተቃዋሚ ለሆኑ ኃይሎች የመንቀሳቀሻ ቦታ እንዳትሰጥ የሚል የስምምነት ነጥብ መኖሩ ደቡብ ሱዳን ለወያኔ የስጋት ምድር መሆኗን እንደሚያሳይ ብዙዎች ያስታሉ።
ሐሙስ የካቲት 23 ቀን የሚከበረው የአድዋ ድል በዓል ዘንድሮ በአዲስ አበባ በአራዳ ጊዮርጊስ በአጼ ምኒልክ አደባባይ እንዳይከበር እንደተደረገ እየተወራ መሆኑ ታወቀ። ይህን ጉዳይ በተመለከተ አርመኔው ስፋት ነጋ የአድዋ ድል በዓል ሊከበር የሚገባው በአድዋ እንደሆነ ከቀል አንገት የጠበበ ጮርቃ ሐሳብ ሲሰነዝር እንደነበር የሚታወስ ነው። በዚህ ዓመት በአዲስ አበባ የሚከበረው በአዲስ አበባ ከተማ ደረጃ እንደሆነና ዋናው ክብረ በዓል ግን የገዢው ጠባብ ቡድን ቁንጮች ከወጡበት በአድዋ ላይ እንዲሆን መደረጉ በአባት አርበኞችና በታሪክ ምሁራን ተቃውሞ እየገጠመ መሆኑን መገንዘብ ተችሏል።
ወያኔ ጥልቅ ተሐድሶ እያለ የመንግስት ሰራተኞችን ከሳምንት በላይ በተለያዩ ሆቴሎች በሚያካሂደው ስብሰባ ውርጅብኝ እየወረደባቸው መሆኑ ታወቀ። ከተለያዩ የስብሰባ አዳራሾች ከታደሙ ሰራተኞች የተሰማው ከወያኔ መልካም ነገር መጠበቅ ማለት ሞኝነት እንደሆነና ሙስናም ሆነ መልካም አስተዳደር ወያኔ በስልጣን እስካለ ድረስ የሚቀጥሉ መሆናቸውን አስረግጦ በመናገር በየመድረኮቹ ላይ ተቆፍሰው የሚወያዩ የወያኔ ካድሬዎችን አንገት ማስደፋት ብቻ ሳይሆን አፋቸውን እንዳዘጉ መረዳት ተችሏል።
ባለፈው ሳምንት የሻቢያ ባለስልጣኖች ሁለት ታዋቂ ጋዜጠኞችን በቁጥጥር ስር ማድረጋቸውን የኤርትራ ፎረም የሚባል ሬዲዮ ጣቢያ አስታወቀ። አብርሃም ይትባረክና ሰናይ ተቁባ የሚባሉት ሁለቱ ጋዜጠኞች መንግስታዊ ለሆነው ለኤርትራ የሬዲዮና ቴሌቪዥን ተቋም በጋዜጠኝነት ሲያገለግሉ የቆዩ ሲሆን በህገወጥ መንገድ ወደ ውጭ ለመውጣት ሲሞክሩ ተያዙ ተብለው የታሰሩ መሆኑም ተገልጿል። በሻቢያዋ ኤርትራ በህገወጥ መንገድ ወደ ውጭ መውጣት ከፍተኛ ወንጀል ሲሆን በእድሜ ልክ እስራት ወይም በሞት ያስቀጣል። በደቡብ አፍሪካ ነዋሪ የሆኑ የውጭ ሀገር ዜጎችንና ስደተኞችን በመቃወም ሰልፍ የተካሄደ ሲሆን ፖሊስ በአስለቃሽ ጭስና በውሃ ሰልፉን ለመበተን ሞክሯል። ሰልፉን ባካሄዱት በአገሪቱ ዜጎችና በውጭ ሀገር ሰዎች መካከል ፍጥጫ በመፈጠሩ ሄሊኮፕተሮች ዝቅ ብለው እንዲበሩ ተደርገዋል። ከተለያዩ የአፍሪካና የእስያ ሀገሮች በመምጣት ስራችንን ቀምተውናል፣ መጥፎ መጥፎ ባህሎችም እንዲሰራጩ አድርገዋል በሚል አክራሪ የሆኑ የአገሪቱ ዜጎች ሰሞኑን በእነዚህ የውጭ ሀገር ዜጎች ላይ ጥቃት ሰንዝረው ጉዳት ማድረሳቸው ይታወቃል። የሀገሪቱ ፕሬዝደንት እና ሌሎች የመንግስት ባለስልጣኖች ሁኔታው እንዲረጋጋ ቢማጸኑም ችግሩ እየተባባሰ መሄዱ ይነገራል። ባለፉት ዓመታት ተመሳሳይ እንቅስቃሴ በተደጋጋሚ መደረጉና በህይወትና በንብረት ላይ ከፍ ያለ ጉዳት መድረሱ ይታወሳል። አርብ የካቲት 17 ቀን ጸረ ስደተኛ የሆነ ሰልፍ በደቡብ አፍሪካ ዋና ከተማ በፕሪቶሪያ ቀጥሎ የዋለ ሲሆን ፖሊስ በአስለቃሽ ጋዝና በውሃ ሰልፉን ለመበተን ተገዷል። ለሁለት ቀናት በተደረገው ሰልፍ ከ130 በላይ ሰዎች መታሰራቸው ተነግሯል። የተቃዋሚ ፓርቲ አባላትና ሌሎች ህዝባዊ ተቋማት መንግስት እንዲህ አይነቱን የጥላቻ ሰልፍ መፍቀድ አልነበረበትም በማለት ወቀሳቸውን ያሰሙ ሲሆን ሰላም እንዲፈጠር ጥሪ አቅርበዋል። የአገሪቱ ፕሬዝዳንት ከአፍሪካ አገሮች ወደ አውሮፓ ከሚሰደዱት ይልቅ ወደ ደቡብ አፍሪካ የሚገቡት በቁጥር የሚበልጡ መሆናቸውን ገልጸው አብዛኞቹ ስደተኞች ሰላማዊና ለአገሪቱ ኢኮኖሚ ከፍተኛ አስተዋጽኦ በማድረግ ላይ ያሉ ስለሆነ ሁሉንም ስደተኛ አደንዛዥ እጽ የሚሸጥ ወይም ህገወጥ የሰው ልጅ አስተላላፊ ብሎ መሰየም አይቻልም ብለዋል። ከዚህ በፊት በደቡብ አፍሪካ በርካታ ስደተኞች መገደላቸውና የአካል ጉዳት የደረሰባቸው ሲሆን ከነዚህ ሙስሊም ኢትዮጵያውያንና ሶማሌዎች ይገኙበታል።
የሶማሊያ ፕሬዝዳንት ያካባቢ አገሮች መሪዎችና በርካታ ባለስልጣኖች በተገኙበት ረቡዕ የካቲት 15 ቀን ቃለ መሐላ ፈጽሟል። ቃለ መሐላውን የፈጸሙት ጸጥታው ከሞላ ጎደል አስተማማኝ ሊሆን ይችላል በተባለው በመቋድሾ አውሮፕላን ማረፊያው ሲሆን በተለያዩ ጉዳዮች ላይ ንግግር አድርገዋል። ቀዳሚ አድርገው የሚሰሩት በአገሪቱ ውስጥ የገባውን ረሃብ መቋቋም መሆኑን ገልጸው ሙስናን ለመዋጋትና ስራ አጥነትን ለማጥፋት እንደሚጥሩም ተናግረዋል። የአፍሪካ ህብረት ሰላም በማስከበር በኩል ያበረከተውን አስተዋጽኦ አመስግነው ጸጥታ የማረጋጋት ተግባሮችንም እንደሚያጠናክሩ ቃል ገብተዋል። ለአልሸባብ ታጣቂዎች ባስተላለፉት መልእክት 12 ሚሊዮን ሶማሊያውያን ማሸነፍ ስለማይችሉ ወደ መንግስት እንዲገቡ ጥሪ አድርገዋል። የሶማሊያ ፕሬዝዳንት መሐመድ አብዱላህ መሐመድ የኖርዌይ ዜግነት ያላቸው ሶማሊያዊ ሚስተር አሊ ኬርን ጠቅላይ ሚኒስትር አድርገው ሾሟቸውን ተናግረዋል። አዲሱ ጠቅላይ ሚኒስትር የእንግሊዝ የነዳጅ አውጪ ኩባንያ የሶማ ነዳጅ እና ጋዝ ኩባንያ ስራ አስኪያጅ የነበሩ ሲሆን ለፖለቲካ አዲስ ናቸው ተብሏል። ጠቅላይ ሚኒስትር ሆነው የተሾሙት ካውያ ጎሳ ሲሆኑ የዳሮድ ጎሳ አባል የሆኑት አዲሱ ፕሬዝዳንት ይህንን እርምጃ መውሰዳቸው በሶማሊያ ውስጥ የጎሳን ሚዛን ለመጠበቅ ያስችላቸዋል ተብሏል። አዲሱ ፕሬዝዳንት በአገሪቱ ውስጥ ጸጥታን ለማስከበር እንደሚሰሩ መግለጻቸው የሚታወቅ ሲሆን ለአልሸባብ ታጣቂዎች ጥሪ ያቀረቡ ቢሆንም አልሸባብ በሰጠው መግለጫ አዲሱን ፕሬዝዳንት እንደማይቀበልና ትግሉ እንደሚቀጥል ገልጿል። ፕሬዝዳንቱ ከሆኑ በኋላ የመጀመሪያ ጉዟቸውን ወደ ሳውዲ አረቢያ ለማድረግ ማቀዳቸው ቀደም ብለው የነበሩ የሶማሌ ፕሬዝዳንቶች ወደ ኢትዮጵያ ሲያደርጉት የነበረውን የመጀመሪያ ጉዞ ባህልን የሰበረ ከመሆኑ በላይ የአሁኑ ፕሬዝዳንት ከወያኔ አገዛዝ ይልቅ የአረብ አገሮችን ለአጋርነት መምረጣቸውን ያሳያል ተብሏል።
በካቲት 10 ቀን ከዚህ ዓለም በሞት የተለዩት ታዋቂው የታሪክ ምሁር ሪቻርድ ፓንክረስት የቀብር ስነ ስርዓት ማክሰኞ የካቲት 14 ቀን ወራጅ ዘመዶቻቸው በተገኙበት በመንበረ ጸባዖት ቅድስት ስላሴ ካቴድራል ተፈጽሟል። ሪቻርድ ፓንክረስት ከ1949 ዓ.ም ተመረጀ ጀምሮ ኑሯቸውን በኢትዮጵያ አድርገው በኢትዮጵያዊ ጥንታዊ ታሪክ ላይ ከ20 በላይ የሚሆኑ የምርምር መጻሕፍትንና በሺ የሚቆጠሩ ሌሎች ድርሰቶችን ጽፈው ለትውልድ አበርክተዋል።
ሌሊት ድምጽ አራዊት ቅጥቃጤና ገጀት ሲያማር ምን ሲያባባን ረዝሞና ውድቅ ሌት ሲዋገድ አጥቢያ ኮከብ ሲቀድ አጥቀን ብንነሳ ነክቶልናል ብለን ተፍ ብለው ተነስተው ሁዳታን ሁዳን አዛዥን አዛዥ ሆነው ሙሉ ባለስልጣን እናንተ መች ነቅታችሁ እኛ ነን የነቃን እነግራችኋለን እናንተ ስትነቁ መንቃታችሁ አይቀር በትዕግስት ጠብቁ ብለው ሰደዱን ወደ መኝታችን ወደ ቅጥቃጤያችን ወደ ቅጥቃጤያችን አድማሱን ፈልቀቃ በኃይል ቅብላ ጮራ ስፈነጥቅ ሳይደርሰን ነቀረ ምናምን ነጸብራቅ ትወርዳለች አሉን ገነት ከመሬት ልታድለን ትስይት ልትሰጠን ሀብቴት ሰላም ልትነግስ ሊያከትም ጦርነት በወርቅ በእንቁልነት ልንመስል ማህቶት ከምዝበራ ጋር ልንሰናበት ላንቴም ለሁሉም ድንወጣ አርነት ይህንን ምስራች እያወርሱልነ ሲነጋ ሲጠባ በጣም አንደበት ጆራችን ደለበ ሰባ እንደሙትት በገነቷ ፈንታ ለካስ ሲኦል ወርዳ ግን እኛ ጠበቅነ አበዛነ ፍዳ የፋሽስቶች ተስፋ የተንቆጠቆጠ በዲስኩር ምን ሜና እያደር የሚርቅ እንደ ሰማይ መና እንኳንስ አካላት ተራ በህሊና ወግማረግ አውልቆ ለበሰ ገመና ነጻነት ሀርነት ተፈጥረው በአንድ ላይ ዝናቸው ማራኪ ስማቸው ሰው ገዳይ ለነሱ ያደረ ምንኛ ማሰረ ተመዘቁ በፊት እየተኮነነ ተኮኖ መዝደቅ ሙቶ ህይወት መንሳት ጠውልጎ መለምለም የተፈጥሮ ስርዓት የሚኖር ዘላለም መጣፈን መረሸን መዘልዘል መገደል መጠበስ መታመስ መቀጥቀጥ መረገጥ መሰደድ መዋረድ መታፈር መመተር የመከራ ኦማር የጥፋትን ግዛት ሲነበብ ሲነበብ ስንት አመት አለፈ እንግዲህስ ይብቃ ታምር ሊነበብ ነው በቀይ የተጻፈ ባርነት ግልጽነት ነጻነትን ማርከው በለሱ ቀንቷቸው ካባዋን አጥልቀው ኩታዋን ደርበው ጫማን ተጫምተው ውበው ተቋቁለው ባርነት አምሳል በነጻነት አምሳል ተናገሩ ደፍረው ከቷን ስታትን የኛን ነጻነት ለዛዋ ለሃይዋ አለው ምልክት ሰላምን የሚያወርድ የሚያጠል ምረት ከጀባጀብ ዲሞክራሲ ከመስኮ የመጣች በላሲ ሀሳብ የመሲህ የቀትር ከይሲ ግናኮ ግናኮ የመረጡልነን ደግመን ተመረጥና የሰየሙልነን ደግመን ተሰየምነ ያሰሙልነንም እሺ በጎታለ ነጻነት ታጣ እንጂ መብትማ ሞልቶነ ዘመናዊ መሳፍን ዘመናዊ መኳንን እናንተ ጌቶቹ እንግዲህ አይመችም ለእናንተ ታይታችሁ መጡብነ ብለን እንግዲህ እንናገር ታፋችን አይወጣ የእናንተ ምጣት በስቷል እኛ ነን የምንመጣ ምድር መች ይቀራል ይወረዳታ አልገባነ ብሏል ከፋል ተሰባንን የናንተ ይት ባህል የናንተ አማርኛ ብንጮህ ብንታክት አይተማርንምኛ ሰላም ታለ መስጠት እጅ ዘርጓላችሁን እጅ ስጧላችሁን እጅ ሰጥቶ ሰላም ታባት ያልቆየንን እንዳንቆነበት ዝናራችን ያዘን ዝናር እንዳንፈጋ ተቆጠበቀብ ባዩን ጋበን ፎጣላችሁ እንድንደርስ ተግብ ራሳችን ጣይችል የሚያንገለግብ እናንተስ ይዛችሁ ባለቆብ ጭንቅላት የማታስብ ምንኛ ይገርማል ያበጁልን ፍርሃት ነጓድ ግራቢያን ይሆነውን ለሞግዚት የህሊና ሞቅት የአእምሮ ስኬት የመብት የነጻነት ማሰሪያ ሰንሰለት ምንኛ ስርዓት ምንኛ መንግስት መሰረቱ ጦርነት መቃን ጉበኑ ሞት እልቂት ጣራ ግድግዳው ረሃብ መቅሰፍ ማዕቅር የሚሉ ጉግማን ጉድ ከናት ሰፍሮ እንደ መርግ ወኒ መጣት እንደ ሰፍነግ አንዳ አጽፍ ሆኖ ሲያረገርግ መከታ ጠፍቶ ከለላ ጥግ እንባሲ ዘቀዝቅ እንደ አፍላግ የህፃናት ያሩብ መደን እንጂ መኮነን እንደ ኩንቲ እንደ ጋኔን መዋቅር 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 የትኝት መዋቅር በየብስ ባየር በባህር አስታፊን ተከተክ ተከትሞ ባርምሞ ህሊና ላይ ማትር ሙሎ ተፈጥሞ ልብን ሲያሸልበው ያለውን ታግሞ ወሽብን ሲል ተራሞ ተራሞ የህይወት ምልክት የነፍስ ጠብታ ተዋግዶ አክትሞ ምንኛ ተከበከብነ ምንኛ ተቆላመጥን አያ ለጆሯችን ዘቁሞልን ለአፋችን ውሃርድያ በየቦታው ሰንተርያ አዌ አንዲት ምዕራፍ መስተናዘሪያ ምትር ምህዋሯን ለውጣ ውደቷን አስረዝማ አመት ሲለጠፍ እንደ ጎማ ለተቀን ጸባቅለው ባልመሻነጋ ተጣልተው የሚገላግል ጠፍቶ ዳኛ አገር ሆኖ መምተኛ ጣባቢ ይዞት መጋኛ ተመስኮ የመጣ ቁራኛ አዝኝ ጥሎብን ጻደን ዛዥ በስጋችን አዛዥ በነፍሳችን አዛዥ በእጅጋችን አዛዥ በአእምሯችን አዛዥ በሀሳባችን አዛዥ በቤታችን አዛዥ በንብረት ሁሉ አዛዥ በልጃችን አዛዥ ዲሞክራሲ ቆስላ ተጨማልቃ በእጅ ፍጥረት ተጠራምታ ስትል ጥርዥ ብርዥ ዋዬ ወዮ የኢትዮጵያ ህዝብ የአረበኝነት ድርሳን የጀግንነት መዝገብ ተስተጋብተህ ባትን ነበብ ዘበቱብህ አህዛብ አርሶ አደሩ ታልቦ ላባደር ተጨምቆ አውልቶ የተተክለው ተሩቅ የሚጣሩ ህንፃዎች ተሰራርተው ከጥራ አርያም የሚፈካከሩ ተመጻት በኋላ ባጸደ ነብስ ሆኖ ዓለም የሚያይባት ምድር ሰርቶ አደሩ የናንተ ነው አሉን ምርቱ ፍሬ ምድሩ ባለጸጋ ሆነው እነሱ በቆሩ የናንተ ነው አሉን ሞገሱና ክብሩ እነሱ ባጌጡ እነሱ ባማሩ የናንተ ነው አሉን ሞገሱ እንደ ሰኒ ታቦት ሁሌ ሲወደሱ መንጋ ፋሽስት ዱለቻ አቃላቸው አንድ ስጡ ብቻ ቋንቋቸው አንድ አምጡ ብቻ አቀድመ ቁጣ ዛጃ አርቲ ቡርቲ ለገጃ አምጡ 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 ነጋ ጠባ ተቦት ቦቱ ሰማይ ውጡ ምድር ፍረጡ አገር መሬቱን ቧጡ ብቻ ብሪቱን አምጡ በላችሁ አመጡ ብራችንን ሰጠነ ጉልበታችንን ከሰከስነ ወረት ሪት አሟጠጥነ ይብሳት ዳምጣ እያልነ አገሬኛ መስሎነ ሀገር ያደርን መስሎነ ልጅና ሳብድግ ብለነ ክብራችንን ሰጠን ሀፍረት ተቀበልነ ወቅ ታሪካችንን በርካሽ ለወጥነ አሜን አሜን ብለን ስንከፍልለት ጊዜ የተባለ ግብር ሊጠይቀን ገባ በብር ላይ በህር ሊተገበርንማ ምን ቀረንተ ሀገር ቀዱ በዛ ፌዙ በዛ አደረጉን አሻንጉሊት ኢትዮጵያን እያጣናት አለም አሉን የናንተ ናት የሰርቶ አደሩ ናት አገርማ ጠፍታ በዚያ ሰሞን ስንባትል ስንካለብ ታይቷል አሉን ዱካዋ ወደ ቹባ ወደ መስኮብ ልሳ ጎበዝ ፍለጋ ነቅንቅ ዘገር አገር ጠፍታ እንዴት ትቀር በአንድነት ተነስተን ታልወጣን አሰሳ አገር አትገኝም ብንፈጥ ብንነሳ ተነስ 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 ኧረ ተነስ ቤት ሲተኮስ አገር ሲደል የአባት ታሪክ ዳዋ ሳይለብስ ደበዛው ሳይጠፋ ሳይረምስ ተነስ 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 እሽን ተዋት እስያው ትንደድ ከፋሽስት ጋር ትሞዳሞድ እምብኝናት ያንተ ዘመድ የጀግና ክብሌ ጎበዝ ገዴፋን ጌጤታ ጋይ ዘውድ እምብኝናት ያንተ ዘመድ እሷን ይዘህ በሻውጣ በሻውረድ በሲግን ፍኖት በገድል መንገድ የፈላጡኝ ፈላጡ የፋሽስት ግራቲያኒ እንግዲህስ በቃ ሚላማ ሰበክታኒ መደየም ተርህ ነው እንደ አባትህ ማኒ ሰነፍ 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 ቤት ሲተኮስ አገር ሲደርስ አገር ስትሆን ማጥሮ ሰው ሲቀቀል እንደ ንፍሮ ወርናባቸው አልቀም መስበላቸው ፍልጠት ቁርጠት ሁንባቸው ያንበሳ ልጅ የቆረምቱ ሲገርም እንጂ ደግነቱ ሲጣላማ ሲነኩቱ ህልፈት አለም ሳቱ ልክልክ ሲመሬቱ ወኒና አባ ሲሟገቱ መምረት ሲመጣ ተውነቱ የጀግና ልጅ የጠዋቱ አገዳ የሚለይ እንደ አባቱ የፋሽስት አብነቱ የለአንድ አድርባይ መቅሰፍቱ የማይታጠፍ እምነቱ ተነሱ በፋሽስት አለንጋ አጠበብ ይጠራሃል ደኑ ይጠቅሰሃል ዱሩ ተመሸገበቱ የአባት ጀግንነት ኩራትና ክብሩ ሙታንታውን ተው ቁጣው መቸበጀ ሱሪህ ነው ታሪክ ሞገስ የሚፈጥ ጸጉርህን ንቀሰው አየሩን ይዳብሰው አርማጫው ጥርስህን ጸዳሉን ያጥልቀው ይመረብላ እንዴ እስኪ ታጠቅልህ አካል ገምናናይ ምግሪቱን አውዳት አደሴ ሽቱዬ እስቲንየው ከልካይህን በእናት ጎራ በአባት ቀዬ አምሻችሁበት ካድሩበት ቦታ የፋሽስት እንግዳ መቻለው ይሉኝ ስጋችን ኮመኮመ ያማረውን አጣጣም ምን ቀረነ ጸገሬታ ቤቱ ይግድ እንጂ ምንድር ነው ዘመታ ጥቂት ላቀው አካሉ ነው ሽንጨኝታ ካድርሰው ተመስኮ ተዳር ተደባባ የኛማ ባላንጦች ተቅጣጥ አይገባቸው ቡቲ ክርናችንም መቼ ጠቀማቸው ግንባር ነው የሚፈሩት ብርክ የሚያስይዛቸው ግንባርህን አሳያቸው መግባርህን አስተምራቸው አይታክቱ ፋሽስቶች ታሪክ ይመርምሩ የቆየ የቅድም ያገሬ ልቡና ለፋሽስት ሲሰግድ ለባንዳ ሲሳለም አልታይቶም አልተሰምቶም አልተጥፎም ተነፍ 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 ቤትህ ሲተኮስ አገር ሲደርስ የአባት ታሪክ ዳዋ ሳይለብስ ደብዛው ሳይጠፋ ሳይረም ተነፍ ተነፍ
ህዝባዊ ትግል የህዝብን ሁሉ ተሳትፎ ጠያቂ ነው። የሽምቅ ውጊያ ማለት የምርጦች የጥቂቶች ትግል ማለት አይደለም። የህዝባዊ ጦርነት መሰረተ ሐሳቡና ይዘቱ የህዝብን ብዙሃን ክፍል ማነቃነቁና ማሳተፍ መቻሉ ነው። ትግሉ በጥቂቶች ሊጀመር ቢችልም ይህን ሁኔታ ለመቀየር መቻሉና ህዝብን በስፋት ማሳተፉ ለድል ወሳኝ ነው። የየካቲት 66 እንቅስቃሴ ኃይሉ ሰፊ ህዝባዊ ድጋፍ ማግኘቱ እንደነበር የሚረሳ አይደለም። ደርግ ለስልጣን ከበቃ በኋላ በኢሃፓ መሪነት በተካሄደው ሰፊ የህዝብ ትግል ድል ተገኝቶ ዓለምንም ደም ብሎ ሲቀበጣጥር የነበረው ደርግ ወደ አዋጅና ፍጅት መሸጋገር ተገዷል። ሴቱ ወንዱ ወጣት አዛውንቱ የሁሉም ህብረተሰብ ክፍል ሰርቶ አደሩ አርሶ አደሩ የቢሮ ሰራተኛው ጭቁን ወታደር ወዘተ በጸረ ደርጉ ትግል በመሰለፉ ደርግን አንገዳግዶ ወደ ውድቀትም ገፍቶት ነበር። ዛሬም የተለየ ክስተት የለም። ወያኔ ለአመታት በህዝብ መሃል የዘረጋው የዘረኝነት ጋሪጣ ተወግዶ ወይም ሊወገድ ተጀምሮ ወያኔ ብርክ ይዞት በሚያውቀውና ባቀሰሰው ሰይጣናዊ መንገድ ተጉዞ ማለትም ህዝብን ከፋፍሎና ህዝብን ጨፍጭፎ ድል ሊቀዳጅ ሲሞክር የህዝብ ህብረትና በትግሉ መሳተፍ ወደ አስቸኳይ ጊዜ አዋጅና የቀቢጸ ተስፋ አፈና እንደጣለው ለመገንዘብ ችለናል። ወያኔ ከራሱ ተረጣፊዎች ጋር እርቅ ያለውም ያው ቧልት መሆኑን ህዝብ ሲያውቅ ተደናገርንልህ የሚሉት አብሮ በላዎቹና የለየላቸው አድርባዎች ብቻ ናቸው። የህዝባችን ትግል ህብረትን ሊይዝና የከፈፈልን ግንብ ሊያፈርስ ሲነሳ የታየው ሰፊ ህዝባዊ ተሳትፎ የሚያበረታታ ሆኖ ሳለ ወያኔን ይህን ሀቅ ለመቀየር ካፈናው ባሻገር የህዝብን አንድነት የሚያፋልሱ ቅጥረኞቹንና ወይም ሁሌም የሚታለሉለትን ጀሌዎች አሰማርቶ የህዝብን ተሳትፎ ሊያጫጫ በመሯሯጥ ላይ ነው። የትግሉን ትኩረት ከወያኔ ላይ ነቅለው ወደ ታጋይ ድርጅቶችን ትርክና ታጋይ ድርጅቶችን ውንጀላ ሊቀይሩ መጣራቸውንም እያየን ነው። ያው እንደሚጠበቀው ለህዝብ የተቆረቆሩ መስለው መሰለፋቸው ደግሞ ብዙዎችን ሊያደናግር አልቻለም። የወያኔ ጠላቱ ኢትዮጵያዊነት በመሆኑ ተጠናከርኩ ብሎ ብቅ ያለውን ኢትዮጵያዊነት ሊያፈርሱና ሊያዳክሙ የተሰለፉ ሁሉ ጠቀሜታቸው ለወያኔ መሆኑ የሚያከራክር አይደለም። ትግል የሚጠናከረው ሰፊው ህዝብ ሲካፈልበት በመሆኑ በዚህ ሆነ በዚያ የህዝብን ተሳትፎ ሊያደበዝዙና የጋራ ትግሉ ላይ ደንቃራ ሊሆኑ የተነሱት ሁሉ ስምሪታቸው ጸረ ኢትዮጵያ ሆኖ ለወያኔ የሚጠቅም የሚበጅም ነው። ትግላችን ወደ ድል የሚያመራው ሰፊ የህዝብ ተሳትፎ ሊኖር ሲችል ብቻ ነው። ከየካቲት መማር ከቻል ወጣቱን አዛውንቱን ሴቱን ወንዱን ሰርቶ አደሩን ወታደሩን አስተማሪ ተማሪውን ሁሉ ማቀፍ ማነሳሳትና ማታገል መቻል ያስፈልጋል። በትግሉ ወጣቱን ሳያነሳሱ የሴቶችን ሰፊና ግንባር ቀደም ተሳትፎ እውን ሳያደርጉ ድልን መመኘቱ ከንቱ ነው። የከተሞች ቦታና ሚዛን እንዳለ ሆኖ አርሶ አደሩ ተመልካች የሚሆንበት ትግል አይሰምርም። ህዝብም በኢትዮጵያዊነት ማበር መሰለፉን ትቶ ወደ ብሔረሰቡ ወይም በተለምዶ አነጋገር ወደ ጎጡ ጠቦ ከተጠቃለለ ሀገር አድን ትግሉ ራሱን በራሱ ይጠልፋል። እያንዳንዱ ህዝብ ለራሱ መታገል አለበት የሚለው በሌጣው ቢሰማ ቀና ቢመስልም ትክክለኛው አነጋገር መፈክርና አቋም ግን ሁሉም ለእናት ሀገር ኢትዮጵያ በጋራ ይዋደቅ የሚል ነው። ልዩና ብቸኛ ኢትዮጵያዊ የለም። የግፍና የበደልም ድርሻ በየፈርጁ የሚመዘን አይደለም። በወያኔ አብዛኛው ህዝብ በደልና ግፍን ቀምሷል። አርባ ጉጉ ወተር ሲባል ምስራቅ ወለጋና በደኖ፣ አንዋር መስጊድ ስንል አደባባይ ኢየሱስ፣ ኦሮሞ ስንል አማራው፣ ኦጋዴን ስንል ጎንደር፣ ሰሜን ስንል ደቡብ ወዘተ። ሐቁን ለመጨበጥ መጣር ይገባናል። የሁሉም መሰረታዊ ማንነት የሚገለጸው በኢትዮጵያዊነት እንጂ በጠበበ መልኩ አይደለም። ወያኔን በአገዛዝ ደረጃ የምናወግዘው ንጹሃኑን ስለሚበድልና ጥቂቶችን ስለሚጠቅም ነው። ብዙዎችን ቢበጅና ቢጠቅምማ ማንም ባልተቃወመው ነበር። ወያኔ ለአመታት የበረከተብን ከፋፍሎና የጋራ ክንዳችንን ሰውሮብን ነው። የጋራ ትግላችን ከተከሰተና ከተጠነከረ መጨረሻው መሆኑን ያውቃል። ለዚህም ነው ደም በማፍሰስና ከፋፍሎ የታሪክን ጎማ ወደኋላ በመጎተት ሊበረክትብን በመፍጨርጨር ላይ ያለው። በዚህ እርኩስ ሂደት ውስጥ የወያኔ ሚናና ግብ የታወቀና የተነቃበት ሆኖ ሳለ የህዝብ ተቆርቋሪ መስለው ክፍፍልን የሚያራግቡት ግን አሁንም ብዙዎችን ያደናግራሉ። ህዝብ ደማችን ኢትዮጵያዊ ነው ሲልም የለም የጎጥህ ነው ይያሉ ያን ትግሉ የሚፈልጋውን ህብረትና የጋራ ማንነትና ግብ ያሳጡታል። ይህም ውሎ አድሮ ጠቀሜታው ለወያኔ ብቻ ነው። ከወራት በፊት በውጭ አገር ባሉ ኢትዮጵያውያን ዘንድ የነበረ ጸረ ወያኔ ትኩረትና ትብብር ዛሬ በአደጋ ላይ ወድቋል። አብሮ መታገልን፣ የጋራ ታሪክን፣ ነገን በጋራ ባለቤት መሆንን በሚጻረር መልክና መንፈስ ጠባብ እንቅስቃሴዎች ብዙዎቹ በሐሰት ታሪክ ላይ የተመሰረቱ ብቅ ብለዋል። ይህ ንትርክና ክፍፍል ደግሞ በወያኔ ላይ ሊደረግ የሚገባውን ትኩረትና ርብርቦች ቢያዳክም እንጂ የኛ ልዩ ህዝባችን ለሚሉት ከቶም ሆነ ቅንጣትም የሚጠቅም አይደለም። ለመሆኑ ዘረኝነት ሆነ ግንጠላ ለአድራጊዎቹ ምን ጠቀመ? ያ ሁሉ ጸረ ኢትዮጵያ አረፋ መድፈቅ የራሳችን ክልል ባንዲራ ላሉትም የፈየደላቸው የለም። ጥቂቶች ጠባቦች ከበሩ፣ በህዝብ ላይ ዳንኪራ ረገጡና አሰቃዩት እንጂ። ህዝባዊው ትግል ወደ ድል የሚጓዘው ብዙሃኑን አቅፎና በቆራጥነት አሰልፎ የጋራ ትግልን እውን ሲያደርግ ነው። ወያኔ ፈርቶ ያለው ይህንኑ ነው። ይህን የጋራ ትግል የሚያደናቅፉ ምን ያህል ለህዝብ ተቆረቆርን ቢሉ ድርጊታቸው የህዝብን የጋራና ኢትዮጵያዊ ተሳትፎ እስካዳከሙ ድረስ ሚናቸው አሉታዊ፣ ስምሪታቸው ጸረ ኢትዮጵያ ነው። ይህን ተረድቶ በጊዜ መታረም ያስመሰግናል፣ ለኢትዮጵያም የሚጠቅም ይሆናል። በጋራ ትግል ሲፋፋም በተናጠል የሚጠቃም አይኖርም። በጋራ ትግሉ ሲደረጅና ሲስፋፋ የወያኔ የጥቃት አድማስ ይጠባል፣ ይጨልማል። ነውና ሰፊውን ህዝብ በትግል ለማሰለፍ የጋራ ኢትዮጵያዊ ትግሉንም ለማደርጀት መዋደቅ ወቅታዊ ግዳጃችን ነው። ከዚህም ጋር ክብደት ተሰጥቶት ሊሰራ የሚገባው ደግሞ ትግል መደራጀት እንዳለበት ነው። ያልተደራጀ ህዝብ በተደራጀ ጠላት ይጠቃል። ድርጅት ለህብረትና የጋራ ትግልም ወሳኝ ሚና አለው። ይህም ሳይድበሰበስና ሳይዘናጋ መቅረብ መያዝ ያለበት ነው። የድርጅት ይዘትና ቅርጽ በወቅቱ ተጨባጭ ሁኔታ ሊወሰን ቢችልም የድርጅት አስፈላጊነት ግን ምትክ የለሽ ሁኔታ ነው። በዚህ መስክ ድክመት ያለ መሆኑ የሚካድ አይደለም። ከህዝብ ጎን ቆመን መራ ነው የሚሉት በሐቅ ይህን ሚና የሚያጫውቱ መሆናቸውን ሰፊው ህዝብ አውቋል። በተለይ እየደማ ያለው ህዝብ ማን ከጎኑ እንደቆመ ጠንቅቆ ተረድቷል፣ ታዝቧል። ስለዚህም ከውሸቱ ቆጠብ፣ ከተግባሩ ከተቻላቸው ጠበቅ በሚልም ቢሞክሩ ይበጃል ማለት ነው። በረድ ያለ የመሰለው ትግል እንዳልቆመ ከአምባ ጊዮርጊስ እስከ ጃኖራ፣ ጃናሞራ ወዘተ እየታየ ያለ ነው። ይህ መስፋፋትና አገራችን ሁሉ የትግል አውድማ መሆን አለባት። የድል መንገዱ ይህ ብቻ ነው። ይህ ሐቅ ሆኖ ሳለ ትግሉ መስፋፋትን ትቶ በጎጥ ተወስኖ እንዲጫጭ የሚፈልጉት በመሰረቱ ኢትዮጵያዊነታቸውን የካዱ ጠባቦች ብቻ ናቸው። እነዚህንም መታገል ጊዜ ያመጣብን ግዳጅ መሆኑን መቼም መረሳት የለበትም። ድል ለኢትዮጵያ ህዝብ የጋራ ትግል።
አምላክሽን ማናስቀይ ሞታ ትላንት ያየነው ሰው ዛሬ ሞታል ከወሬው ይሆን ሆይ ወይ ከጆሮአችን ሮጠሩ ነገር
ጠቅላላ ፕሮግራማችን በዚህ ይጠቃለላል። ይህንኑ ፕሮግራም ነገ ጠዋት ከአንድ እስከ ሶስት እንዲሁም ከሰዓት በኋላ ከሰባት እስከ ዘጠኝ ሰዓት በድጋሚ እናሰማለን። ደህና አምሹ።